ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ረቡ ሰኔ 26 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ከሊቢያ ዋና ከተማ ትሪፖሊ ወጣ ብሎ በሚገኘው ታጃውራ በተባለ ፍልሰተኞች በታሰሩበት ቦታ በተፈጸመ የአየር ጥቃት 40 ሰዎች ሞተዋል፣ ሌሎች ደግሞ 80 ቆስለዋል።
አዚ ቦታ ከባብ ሐሙስን ይዝነው እና አፍሪካ አንገራሲና እጅንህና ኤርትራውያን ሱዳናውያን ሶማል ኢትዮጵያ ዘለና ያንገር አልማንጋሮ ካላ ሀገር ታኒ ዘሰረንቲ አፍራን ቡሙሎ ባንግላዴሽ ገለዝ ነበሮ ሚስ 40 ዝሆኑ።
የክስተተኞች በታሰሩበት ቦታ የሚገኝ አንድ ኤርትራዊ ነው የሰማችሁት። እንደሚለውም በዚህ በአንደኛው የስደተኞች ጣቢያ ወደ 140 የሚሆኑ ሰዎች ነበሩ፣ እንዲሁም ደግሞ በአንደኛው ሶማሊያን፣ ኢትዮጵያና ኤርትራን ነበሩ። በእነሱ በኢትዮጵያና በኤርትራኖቹ ላይ የደረሰ አደጋ የለም ነው። ዝርዝር ዘገባውን ይዘን እንመለሳለን። በሌላ በኩል የሰባይ መብት አያያዝን በተመለከተ በጣም ተስፋ የሚሰጥ ነገር እንዳለው ሁሉ አሳሳቢ ሁኔታ ስላለ መንግስት የጨቋኝ አሰራር አቅጣጫን እንዳይከተል ሁሉም በጋራ መስራት ይኖርበታል ሲሉ የአምነስቲ ኢንተርናሽናል የአፍሪካ ዳይሬክተር አቶ ነጻነት ደምሴ አሳሰቡ።
በተለይ መንግስት የያዘውን የሪፎርም አጀንዳ የማሻሻል አቅጣጫን ወደ ኋላ ትቶ ከዚህ ቀደም የምናውን አይነት የጨቋኝ አሰራርን የዜጎችን መብት የመክፈፍ አቅጣጫን እንዳይይዝ ከፍተኛ ትግል ማድረግ ይገባናል ማለት ነው።
የጋቢና ስታቸውንም ይዘናል። አቶ ነጻነትን የጋቢና ሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማ ብሬያችሁ እቆያለሁ። ዜና እናስቀድም። አጠርላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። ከሊቢያ ዋና ከተማ ትሪፖሊ ወጣ ብሎ በሚገኝ ታጃውራ በተባለ ፍልሰተኞች በታሰሩበት ቦታ በተፈጸመ የአየር ጥቃት 40 ሰዎች ሞተዋል፣ ሌሎች 40 ደግሞ ቆስለዋል። የተባበሩት መንግስታት ድርጅት ድርጊቱን በእጅጉ አውግዞታል። ጥቃቱ በደረሰበት እስር ቤት የሚገኙ ኤርትራውያን ስለ አደጋው ለአሜሪካ ድምጽ ሲናገሩ በአየር ድብደባው ህይወታቸውን ካጡት ውስጥ ኢትዮጵያውያንና ኤርትራውያን እንደሌሉበት ተጠቁመዋል። አድማጮች ይህን ዜና ዝርዝር ወደ በኋላ ላይ ዘን መለሳለን። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትር ዋና ተቆጣጣሪ ቴክሳስ ክፍለ ግዛት በሚገኘው የፍልሰተኞች ማቆያ ቦታ አስከፊ ሁኔታ እንዳለና በአንድ ቦታ ላይ ከተያዙት ሰዎች ብዛት የተነሳ ተፋፍነው እንደሚገኙ ገልጿል። በታጠረ ቦታ ባዶ የሲሚንቶ ወለል ላይ ተጋድመው ወንዶቹ መቆም ብቻ በሚችሉበት ክፍል ውስጥ ተፋፍገው ፎቶግራፍ የሚያነሱትን ሰዎች ትኩረት ለመሳብ በሚመስል መልኩ አፍንጫቸውን በጭንብል የሸፈኑ ወንዶችና ሴቶች ምስል ትላንት ማክሰኞ በወጣ ዘገባ ሰፍሯል። አንድ ፎቶግራፍ 40 ሰዎችን በሚይዝ ክፍል ውስጥ 80 ወንዶች ታጭቀውበት ያሳያል። ከነሱም አንዱ እርዱን የሚል ቃል የተጻፈበት ካርቶን መስኮት ላይ አስጠግቶት ይታያል። አንዳንድ ፍልሰተኞች መጸዳጃ ቦታ ሲሰሩ ወደ ውጭ ወጥተው ለመተንፈስ እድል ለማግኘት ሲሉ መጸዳጃ ቦታዎችን በግር ሹራቦችና በብርድ ልብስ እንደሚጠቀጥቁ ዘገባው ጠቅሷል። የዋና ተቆጣጣሪ ዘገባ ያይዞም ንጽህናቸውን ለመጠበቅ በሚችሉበት ሁኔታ የጠበበ በመሆኑ ብዙ ፍልሰተኞች ይታማሉ፣ በሚሰጣቸው ምግብ ይታመማሉ፣ ምክንያቱም ድርቀት ይዛቸዋል ይላል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የፓኪስታን ጠቅላይ ሚኒስትር ኤርማን ኮህን በያዘው ወር ያስተናግዳሉ። ሁለቱ መሪዎች ለመጀመሪያ ጊዜ ተገናኝተው ይነጋገራሉ። የትራምፕ አስተዳደር ስለ ዕለቱ ባያስታውቁም ሃን በዋሽንግተን የሚያካሂዱት የአምስት ቀናት ጉብኝት እንደ አውሮፓውያን አቆጣጠር ሐምሌ 20 ቀን እንደሚጀምርም ታውቋል። ሁለቱ ወገኖች የዋይት ሀውስን ጉብኝት እቅዶችን በማጠናቀቅ ሂደት ላይ መሆናቸው ስማቸው እንዲጠቀስ ያልፈለጉ የፓኪስታን ባለስልጣን ለአሜሪካ ድምጽ ተናግረዋል። የሁለቱም ሀገሮች ግንኙነት ውጥረት ውስጥ ገብቶ የነበረው ፓኪስታን ከዩናይትድ ስቴትስ በቢሊዮኖች ዶላር የሚገመት ገንዘብ እርዳታ እያገኘች ሳለ ታሊባንና ሌሎች አፍጋኒስታን ውስጥ በዩናይትድ ስቴትስ የሚመሩ የውጭ ሀገራት ወታደሮች ላይ እንዲሁም በተቀናቃኟ ህንድ ላይ ጉዳት የሚያደርሱ አማጽያንን ታስጠጋለች በሚል ክስ ምክንያት ነው። ኢስላማባድ ደግሞ ክሱን አስተባብላለች። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የጽዮን ግርማ አብራሪያችኋለሁ። ዛሬ ሀብታሙ ስዩም አትላንታ የስፖርት ፌስቲቫል ለመዘገብ በዛ ይገኛል። ነገና ከነጎዲያ ከአትላንታ የሚደርሰንን ሪፖርቶች እናደርሳችኋለን። አሁን ወደ ቀዳሚው ዘገባችን እናልፋለን። ከሊቢያ ዋና ከተማ ትሪፖሊ ወጣ ብሎ በሚገኝ ታጃውራ በተባለ ፍልሰተኞች በታሰሩበት ቦታ በተፈጸመ የአየር ጥቃት 40 ሰዎች ሞተዋል፣ ሌሎች 80 ደግሞ ቆስለዋል። የተባበሩት መንግስታት ድርጅት ድርጊቱን በእጅጉ አውግዟል። ጥቃቱ በደረሰበት እስር ቤት የሚገኝ ኤርትራውያን ስለ አደጋው ለአሜሪካ ድምጽ ሲናገሩ በአየር ድብደባው ህይወታቸውን ካጡት ውስጥ ኢትዮጵያውያንና ኤርትራውያን እንደሌሉበት ጠቁሟል። የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ፊሊፖ ግራንዲ ይህንን ከ130 በላይ የሚሆኑ ስደተኞች የተጎዱበትን ጥቃት አውግዘዋል። አያይዘውም በመጀመሪያ ስደተኞችና ፍልሰተኞች ሊታሰሩ አይገባም፣ ጥቃቱ ከተፈጸመ በኋላ ሰላማዊ ዜጎችና ስደተኞች ላይ ያነጣጠረ መሆን የለበትም ብለዋል። አክለውም በሜዲተራኒያን ባህር በኩል አውሮፓ ለመግባት ሞክረው ከአደጋ እንዲተርፉ የተደረጉትን ፍልሰተኞች ወደ ሊቢያ እንዲመለሱም ሊገደዱ አይገባም፣ ምክንያቱም ሊቢያ ለደህንነታቸው አስተማማኝ ሀገር አይደለችምና ሲሉ ፊሊፖ ግራንዲ አሳስበዋል። ከሊቢያ ዋና ከተማ ትሪፖሊ ወጣ ብሎ በሚገኘው ታጃውራ በተባለው ጥቃቱ በደረሰበት ቦታ የሚገኝና ከጥቃቱ የተረፈ ዛይድ የተባለ ኤርትራዊ ስለ ሁኔታው ለአሜሪካ ድምጽ ትግረኛ ክፍል ሲናገር
ኣብዚ ቦታ ከባቢ ሓሙሽተን እዩ ዝነቅ ኢና ኣብ ክልተ ሃንገራት ኢና እጂ ንሕና ኤርትራውያን፣ ሱዳናውያን፣ ሶማል፣ ኢትዮጵያ ዘለና
በማቆያ ውስጥ 500 ሰዎች ነበሩ። ሁለት አዳራሾች አሉ። የመጀመሪያው ውስጥ ኢትዮጵያውያን፣ ኤርትራውያንና ሱዳናውያን አለን። በሁለተኛው ደግሞ የምዕራብ አፍሪካ ዜጎች እና የባንግላዴሽ ስደተኞች አሉ። ትናንት ማታ 11 ተኩል ላይ አጠገባችን ያለ ጋራጅ ተመታ። ቀጥሎ ሁለተኛው አዳራሽ ተመታ። በዚህ አዳራሽ ውስጥ 140 የሚሆኑ ሰዎች ነበሩ። አሁን አዳራሹ ሙሉ በሙሉ ወድሟል። የዳኑት በጣም ጥቂት ሰዎች ናቸው። እኛ ከነበርንበት አዳራሽ ከ10 በላይ የሚሆኑ ሰዎች ቀላል ጉዳት ደርሶባቸዋል።
ትናንት ማታ በተፈጸሙት ሁለት የአየር ድብደባዎች ህይወታቸው ካለፈ 40 ሰዎች በተጨማሪ 80 ሰዎች መቁሰላቸውን የሊቢያ ጤና ጥበቃ ባለስልጣኖች ተናግረዋል። ዛይድም ይህንኑ ያረጋግጣል።
እዚህ ደብዳቤ መጀመሪያ ነው ዜና
ከተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR እና ከዓለም አቀፍ የፍልሰት ድርጅት IOM መጥተው ነበር። አነጋግረውን ሄደዋል። እስካሁን ግን ምንም የተደረገልን ነገር የለም። ይሄ ደግሞ የመጀመሪያው ጥቃት አይደለም። በአካባቢያችን በተደጋጋሚ ሲያጋጥም የቆየ ነው። ከዚህ ቦታ እንድንለቅም ተወስኖ ነበር፣ ግን ይኸው እስካሁን እዚሁ ነን።
አድማጮች፣ የዚህን ዜና ሙሉ ዝርዝር ከምሽቱ 3 ሰዓት በሚኖረን መደበኛ ፕሮግራማችን ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ደግሞ ወደ ሐዋሳ ነው የሚወስደን። በሐዋሳ በወንጀል ድርጊት የተጠረጠሩ በዛ ያሉ ሰዎች በቁጥጥር ስር ውለዋል ይለናል ዘጋቢያችን ዮናታን ዘብዲዮስ።
በኦሮሚያ ክልል የምዕራብ ጉጂ ዞን አስተዳደር አሰርኩ ያላቸው ከ260 በላይ ግለሰቦች ባለፉት 2 ዓመታት የጌዲዮ ብሔር የቡርጅና የኮሬ ተወላጆቹን ከዞኑ አፈናቅሏል፣ ኢሰብአዊ ወንጀልን ፈጽመውባቸዋል ብሎ የጠረጠራቸውን ነው። 222 ተጠርጣሪዎች በመጀመሪያው ዙር የታሰሩ ሲሆን 40 የሚሆኑ ግለሰቦች ደግሞ በዚህ ሳምንት እስከ ትላንትናው ቀን ድረስ የተያዙ ናቸው ብሏል የዞኑ ዋና አስተዳዳሪ አቶ አበራቡ ነው። 89 ወንጀለኞችም የተፈረደባቸው መሆኑን አስተዳዳሪው አስታውቋል። ይሁን እንጂ ዝርዝር የፍርድ ሁኔታ አልተገለጸም።
የህግ በላይነትን ከማስከበር አኳያ ስንሰራ ነበር። መርማሪ ቡድን ፖሊስን በማደራጀት በርካታ ተጠርጣሪዎች ተይዟል። ወደ 89 የተፈረደባቸው አሉ። ሌሎች በቀጠሮ ላይ ናቸው። ሌሎች ደግሞ ኢንቨስቲጌሽን እየተካሄደባቸው ነው። ቦታቸው አልተለዩ አሉ። አድራሻቸው ነው ያላገኘናቸው አሉ። እነሱም ደግሞ ተፈልጎ ነው የሚቀርበል። አንድም በዚህ ውስጥ የተሳተፈ ተጠርጣሪ አንድም አይቀርም። የህግ በላይነት ከማስከበር አኳያ የመጀመሪያ ትኩረታችን ስለሆነ አንድም ሳይቀር ለህግ እናቀርባለን።
ከዚህ ጋር በተያያዘ አቶ አበራ ቡኖ እንዳሉት የዞኑ መንግስት የህግ የበላይነትን ለማስከበር የሚያደርገው ከፍተኛ ጥረት በተጨማሪ ዜጎችን መልሶ የማቋቋም ስራ በተቀናጀ ሁኔታ እየተከናወነ መሆኑን ለቪኦኤ በስልክ ገልጸዋል። ይሁን እንጂ መልሶ በማቋቋም ሂደት ውስጥ አንዳንድ ውስንነቶችና የግብርና አቅርቦት ችግር እንደገጠማቸው ማልሰሸጉም ይህንን ለማስተካከልም የተቀናጀ ተግባር መጀመሩን ተናግሯል።
ላጊ በመሆኑ አጠቃላይው በጉጂ በኩልም በገዶ በኩልም የተፈናቀሉ 100% ወደ ቀዩ ገብቶ አሁን በመልሶ ማቋቋም ስራ ላይ ነው ተደምደናል ነው። በጉጂ በኩልም አማሮ ኮሬ በኩልም ግጭት ነበር። ከዚህ በፊት መንገድ ሁሉ ተዘጋግቶ ነበር። ሰላም አውርደን ህዝቡ አንድ ላይ መጥቶ አሁን ገበያይ ተግባያየ መንገድ ትራንስፖርት ተከፍቶ ወደ ኖርማላይዜሽን እየተመለሰ ያለበት
ሰዎች ወደ እርሻቸው ወደ ስራቸው እንዲገቡ አንዳንድ ውስንነቶች አሉ ተብሎ ይነሳሉና እነሱን እስከ ማስተካከል አቋያ ምን ያህል ርቀት እየዳቸው ነው አቶ አበራ?
አሁን አጠቃላይ ወደ ሰዎች ወደ ቀያቸው ከገቡ በኋላ አንዳንድ ውስንነቶች ነበሩ። በተለይ ከመኖሪያ ቤትም ጋር ተያይዞ ከእርሻ መሳሪያ ጋርም ተያይዞ ከቤተሰቦች ጋር ተያይዞ ከዘሪም ጋር ተያይዞ ችግሮች ነበሩ። ይህንን ከመፍታት አኳያ አመክትል እያገዘን ነው። ለጊዜው ጊዜያዊ ቤቶችን ህብረተሰቡ በአስፋፍተ መንገድ ጊዜያዊ ቤቶች ተሰርቷል። ግን ባቢ ቤት ከመሳት አኳያ መንግስትን
ቀደም ብለው በቡርጂ አካባቢና አማሮ አካባቢ ያለውን ነገር አንስተውልኝ ነበር። እውነት ነው እርቅ ወርዶ ሁለቱ ህዝቦች መገባየትም አብሮ መዋልም ጀምሯል ብሎኛልና ነገር ግን ከእርቁ በኋላ አንዳንድ ትንኩሳዎች ነበሩ በሁሉም በኩል። እሱንስ የማጽዳት ስራ በምን ከምን ደረሰ አቶ አበራ?
አማሮ በኩል ተወሰደ ከፍ ነበር ያ ሙሉ ነው ማለት ነው። በቡርጂ በኩል መጣ ትንኩሳ ነበር ሰው ላይ ትንኩሳ የማድረግ ነበር። እሱን ሙሉ በሙሉ ወደ ህግ ከማቅረብ አኳያ
ከተናውን ከታጠቀ ኃይል የማጥራት ስራ ተጠናክሮ መቀጠሉን ተናግሮ አልፎ አልፎ ትንኮሳዎች መኖራቸውን ነገር ግን የማይዘልቁ ከንቱ ድካም መሆናቸውን ገልጸዋል። ከምዕራብና ከምስራቅ ጉጂ ዞን ግማሽ ሚሊዮን የሚሆን የገዲዮ ብሔር አባላት ከ23 ሺህ በላይ የሚሆኑ የኮሬና 4 ሺህ የሚደርሱ የቡርጂ ብሔረሰብ ተወላጆች ባለፉት 2ና 3 ዓመታት መፈናቀላቸው የሚታወስ ሲሆን መንግስት አደረኩ በሚለው ከፍተኛ ርብርብ የገዲዮ ተፈናቃዮች ሙሉ በሙሉ ወደ ቀያቸው መመለሱን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብጆስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችንም እንዲሁ ወደ ሊቢያና ስደት ጋር የተያያዘ ጉዳይ ነው። ባሳለፍነው ቅዳሜ እንደ አውሮፓውያን አቆጣጠር ሰኔ 29 2019 ዓ.ም ምረት የኔዘርላንድ ባንዲራን የሰቀለችው የጀርመን ምግባረ ሰናይ ድርጅት መርከብ 40 አፍሪካውያን ስደተኞችን ይዛ በጣሊያን ላምዱሳ ወደብ ላይ አርፋለች። በዚያም የመርከቧ ካፒቴን ያለፈቃድ በመቋሟ ታስራለች። ሳቢና ካስቴል ፍራንኮ ከሮም ያጠናቀረችውን የደንገረመው አጠር አድርጋ ታቀርባለች።
የጣሊያን ፖሊሶች ባለፈው ቅዳሜ እንደ አውሮፓውያን አቆጣጠር ሰኔ 29 2019 ዓ.ም የኔዘርላንድ ባንዲራ ያለባትን ጀልባ ካፒቴን አስረዋል። ካፒቴን ካሮል ራኬት ጀርመናዊ ስትሆን በላምዱሳ ወደብ ላይ ጀልባዋን ያለፍቃድ በማሳረፏ የታሰረችው። ራኬት በጀልባዋ ላይ የነበሩ ስደተኞች የነበሩበት ሁኔታ አስጨናቂ ስለነበር ራሳቸውን እንዳይጎዱ በማለትና ምርጫ በማጣት እንዳደረገችው ተናግራለች። ጀልባዋ እንደ አውሮፓውያን አቆጣጠር ሰኔ 12 ቀን ከሊቢያ 53 ስደተኞችን ይዛ ነው የተነሳችው። የጣሊያን ባለስልጣናትም ጀልባዋ ከሊቢያ ከተነሳችበት ቀን ጀምሮ በማናቸውም የጣሊያን ወደቦች ላይ ማረፍ እንደማትችል መከልከላቸውን አሳውቀዋል። የሀገር ውስጥ ጉዳዮች ሚኒስቴር ማቲዮ ሳልቪኒ አቋማቸውን ግልጽ በሆነ ሁኔታ እንዲህ በማለት ነው ያስቀመጡት።
የጣሊያንን ህግ የማያከብር ማንኛውም ህግ ወጥ ሰው ይችን የውጭ ግብረ ሰናይ ድርጅት ጀልባንም ይጨምራል መታሰር አለበት። የዚህ ጀልባ መያዝም በሜዲትራኒያን ባህር ላይ ወደ ተለያዩ የአውሮፓ አገሮች ስደተኞችን ማከፋፈል ለማስቆም የተደረገ ነው።
ቀዳሜ ለጠዋት ጀልባ ወደቡ ላይ ስታርፍ ከሊቢያ ስራትና ስቃይ ያመለጡ 40 አፍሪካዊ ስደተኞችን ይዛ ነበር። ምንም እንኳን የጣሊያን ጠቅላይ ሚኒስትር ጁሴፔ ኮንቴና የአውሮፓ ህብረት አባል አገራት በጃፓን ኦሳካ ላይ በነበራቸው የቡድን 20 ዓለም አቀፍ ጉባኤ ላይ ስደተኞችን ለመቀበል ዝግጁ ነን ቢሉም እስካሁን ድረስ ግን የነዚህ ስደተኞች ዕጣ ፈንታ አልታወቀም።
ኤደንን እናመሰግናለን። ተከታዩ ዘገባችን ሳይንስ ይሆናል።
ሳይንስ በደቂቃ በእንግሊዝ የሚገኘው የኖቲንግሃም ዩኒቨርሲቲ ተመራማሪዎች ቡና መጠጣት ውፍረትን ለመቀነስ ለሚደረግ ጥረት ውጤታማ መሳሪያ ሊሆን ይችላል ብለዋል። በሰውነታችን ውስጥ ሁለት አይነት የስብ ክምችቶች አሉ። የመጀመሪያው ነጭ ወይንም ጎጂ የሚባለው የስብ አይነት ሲሆን ሁለተኛው ደግሞ ቡናማ ወይንም ጠቃሚ ስብ የሚባለው ነው። ቡናማ ስብ በሰውነታችን ውስጥ ያለ ነጭ ስብና ስኳርን በማብላላት ሙቀትን ይፈጥራል፣ ካሎሪን ያቃጥላል። አጥኚዎች አንድ ስኒ ቡና አፉት ማለት ቡናማ ስብ ተጨማሪ ነጭ ስብና ካሎሪን እንዲያቃጥል ያነቃቃል፣ ይረዳል ብለዋል።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። በትላንትናው እለት ጀምረ ነው የነበረው ዘገባ ነው የሚቀጥለው። የሰብአዊ መብት አያያዝን በተመለከተ በጣም ተስፋ የሚሰጥ ነገር እንዳለ ሁሉ አሳሳቢ ሁኔታ ስላለ መንግስት የጨቋኝ አሰራር አቅጣጫን እንዳይከተል ሁሉ በጋራ መስራት ይኖርበታል ሲሉ አምነስቲ ኢንተርናሽናል የአፍሪካ ዳይሬክተር አቶ ነጻነት ደምስ ያሳሰቡ በትላንትናው ዕለት ለኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው የተሾሙትን ዶክተር ዳንኤል በቀለን በተመለከተ አስተያየት የተጠየቁት አቶ ነጻነት ደምሴ ዳንኤል ከማንም ሰው በተሻለ ይህንን ኃላፊነቱን ይወጣል ብዬ አምናለሁ ብለዋል። ትላንት ክፍል 2 አንድን አሰምተናችሁ ነበር። ክፍል 2 ይቀጥላል። አቶ ነጻነት ደምሴ በላይ አሁን የአምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ናቸው። እርሳቸውም ቀደም ሲል ኢትዮጵያ ውስጥ ከመስራቾቹ አንዱ በሆኑበት ኦርጋናይዜሽን ሶሻል ጀስቲስ ኢን ኢትዮጵያ በተባለው ሲቪል ማህበረሰብ ውስጥ በስራ አስኪያጅነት ሲያገለግሉ ቆይተዋል። በምርጫ 97 ወቅት ለእስር ተዳርገው ነበር። ለአዲሱ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል የቅርብ ሰው ናቸውና በሹመቱ ላይ አስተያየታቸውን እንዲሰጡኝ ወደሚገኙበት ደቡብ አፍሪካ ደውዬ በስልክ ጠይቄያቸው ነበር።
ሮሽ አመሰግናለሁ። መጀመሪያ መቼም ያው ዳንኤል ወዳጄ ነው፣ ወንድሜ ነው፣ እናም የትግል ጓደኛዬ ነው። ረጅም ጊዜ አብረን ሰርተናል። ዳልሽም ቤተሰቦች ነን። እናም ይህንን ቀን መቼም ለእኔም ለዳንኤልም ለቤተሰቦቻችንም ለአገሪቷም እንደው ትልቅ ታሪካዊ ቀን ብለን ነው የምናውቀው። መቼም ከቃሊቲ ጀምሮ እስካሁን የመጣንበትን ጉዞ ስናየው በተወሰነ መልኩ ለማመን የሚያስቸግር ሁኔታ ውስጥ ያለ ነው ማለት ነው። እና በጣም ደስ ብሎናል፣ ኮርተናል፣ ተስፋም እያደረግን ያለ ነው። ዳንኤል ያው እንደምታውቂው ለረጅም ጊዜ በሰብአዊ መብት ጉዳዮች ላይ ሲሰራ ሲታገል የነበረ ወዳጃችን ነው። ሂውማን ራይትስ ዋች አፍሪካን ዳይሬክተር ሆኖ ለረጅም ጊዜ አገልግሏል። እኔም እዚህ አምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ሆኜ ስሰራም ለተወሰነ ጊዜም ዳንኤልን ሲኒየር አድቫይዘር እንዲሆን ወደ አምነስቲ አምጥተነው ለረጅም ጊዜም ሲያገለግለን ሲሰራ የነበረ ወዳጃችን ነው። በኢትዮጵያም ያው እንደምታስታውሱት በ97 ጫ ጊዜ ከፍተኛ ሳክሪፋይስ የከፈለ የታገለ ወዳጃችን ነው። ለኢትዮጵያም ሰብአዊ መብት ጉዳይ በእውነቱ ከሆነ በአብዛኛውን የፕሮፌሽናል ህይወቱን ሳክሪፋይስ ያደረገ ጋይ ወዳጃችን ነው እና ደስ ብሎናል ሁላችንም።
አሁን እርስዎም እንደጠቀሱት ሁለታችሁም ከዚህ የሰው ልጆች መብት መከበርን በተመለከተ ድምጻችሁን ከፍ አድርጋችሁ ስትጮሁ ስታሰሙ የነበራችሁ ናችሁ። በሀገር ውስጥም በዓለም አቀፍም ደረጃ የሰብአዊ መብት ተጥሷል ሲባል በዋናነት በመጀመሪያ መንግስትና የመንግስት የጸጥታ ኃይሎች ይወስዱታል የተባለውን የሰብአዊ መብት ጥሰት ነው የምትቃወሙት። እና አሁን ዶክተር ዳንኤል ከተሾሙበት ቦታ አንጻር ይህንን የሰብአዊ መብት ጥሰትን በማጋለጥ ወደ አደባባይ በማውጣት እና ደግሞ የሰው ልጆች መብት እንዲሻሻል በማድረግ በኩል ሊሰሩ ወይም አስተዋጽኦ ሊያበረክቱ የሚችሉበት ነጻነት ይኖራቸዋል ብለው ያስባሉ?
ምንም ጥያቄ የለኝም። ዳንኤል እንደዚህ አይነት ነጻነት እንደሌለው አሹራንስ ባይሰጠው ኖሮ ይህን አይነት ሪስፖንሲቢሊቲ አይቀበለውም። ዳንኤል ማቀው ያለምንም ፍረቻ፣ ያለምንም ስጋት፣ ያለምንም ተጽዕኖ ሀሳቡን የሚናገር እውነታውን የሚያወጣ የሚታገል ግለሰብ ነው። ፓርላማውም ይሄንን አምኖ መሾሙም ትልቅ ነገር ነው። እናም ያው ዳንኤልን ስራ ሱ የሚያደርገው መቼም ኢትዮጵያ በጣም ፈታኝ ሁኔታ ውስጥ እንዳለ ባለችበት ወቅት ነው። እንደሰማነው እንደምናየውም በተለይ ካለፈው ሳምንት ጀምሮ በተፈጠረው አሳዛኝ ክስተት የተነሳ ብዙ እርምጃዎች በመንግስት እየተወሰዱ ነው ያሉት። አንዳንዶቹ እርምጃዎቹም በእውነቱ ከሆነ ምን ያህል ህግን የተከተሉ ነው፣ ምን ያህል የዜጎችን መብት የሚጠብቁ ናቸው የሚለው ብዙ ጥያቄዎች ይነሳሉ፣ መነሳትም አለባቸው። ይህንን ጉዳዮች አጣርቶ መንግስትን ሲያጠፋ አግባብ አይደለም። መንግስትም ለህጉ ተገዢ እንዲሆን መጠየቅ የዳንኤል ትልቁ ቻሌንጅ ነው የሚሆነው እና ዳንኤል ከማንም ሰው በተሻለ ይህንን ኃላፊነት የሚወጣ ግለሰብ ነው ብዬ ነው የማምነው። እናም በቀላሉም የሚያየው ኃላፊነት አይደለም። እናም እርግጠኛ ነኝ መቼም ይህን ድምፅ እንደሚያሰማ ሙሉ በሙሉ እርግጠኛ ነኝ።
የኢትዮጵያ ሰብአዊ መብት ሁኔታ ቅድም ጠቀስ አድርገውት ነበር፣ አሁን ያለው ጊዜ በጣም ከባድ ጊዜ ነው። መንግስትም እየወሰዳቸው ያላቸውን እርምጃዎች በተመለከተ ጠቅሰውታል እና እርስዎም እንደ አንድ የሰብአዊ መብት ተሟጋች ባለሙያ አሁን ያለውን ነገር እንዴት ይገመግሙታል? አሁን ያለውን በኢትዮጵያ ያለውን ሁኔታ
ኢትዮጵያ በእውነት ሆነ በጣም ፈታኝ ሁኔታ ውስጥ ነው ያለችው። በአንድ መልኩ የጠቅላይ ሚኒስትር አብይ ስልጣን ከተረከቡ በኋላ የማይታመኑ ያልታሰቡ ለውጦችን እያየን ያለ ነው። ከዚህ ቀደም የዜጎችን መብት ለመክፈፍ መጠቀሚያ የነበሩ ጨቋኝ ህጎች በመሻሻል ላይ ነበሩ ያሉት። ብዙ የመንግስት ተቋማት፣ ፍርድ ቤቱን፣ የፍትህ ተቋማት የተመሳሰሉት ሁሉ የለውጥ አቅጣጫ እያያዙ እያስተካከሉ ነው ያሉት። መንግስትም ከዚህ ቀደም ያላግባብ የታሰሩ ሰዎችን፣ ዜጎችን ከእስር ቤት ለቋል። ጥሩ አቅጣጫ እየተያዘ እንደነበረ ምንም ጥያቄ የለው። በዛው ልኩ ደግሞ በተለይ ባለፈው ሳምንት እንዳየነው እናም ከዚህ ቀደም በፊትም እንዳየናቸው በመንግስት የሚወሰዱ አንዳንድ እርምጃዎች በእውነቱ ከሆነ የዜጎችን መብት የሚጥሱ አቅጣጫዎች እንዳሉ ምንም ጥያቄ ውስጥ የለውም። እነዚህ ሁኔታዎች ከብዙ አቅጣጫ የሚመነጩ ይመስላሉ። አንድ በዋናነት የጸጥታ ኃይሎች የሚወስዱት እርምጃ፣ ሰዎች ታስረው ፍርድ ቤት የሚቀርቡበት አካሄድ ሙሉ በሙሉ በብዙ አቅጣጫዎች ችግሮች አሉ፣ ምንም ጥያቄ የለውም። እነዛ መስተካከል አለባቸው። ስለዚህ በጣም ተስፋ የሚሰጥ ሁኔታ አቅጣጫ አለ። በዛው ልኩ ደግሞ በጣም የሚያሳስብ አቅጣጫ አለ እና በዚህ ፈታኝ ወቅት ላይ በተለይ መንግስት የያዘውን የሪፎርም አጀንዳ የማሻሻል አቅጣጫን ወደኋላ ትቶ ከዚህ ቀደም የምናየውን አይነት የጨቋኝ አሰራርን፣ የዜጎችን መብት የመክፈፍ አቅጣጫን እንዳይይዝ ከፍተኛ ትግል ማድረግ ይገባናል ማለት ነው። እንደ ዜጎች፣ እንደ ተቋማት ሁላችንም ተረባርበን መንግስት ሲያጠፋ ይህ አግባብነት የለውም፣ የዜጎች መብት ሲገፈፍ ይሄ በፍጹም ተገቢ አይደለም ብለን መናገርም መጮህም አለብን። እናም ያን አሁንም እኛም እያሳሰበን ያለ ነው። እንደ አምነስቲ ኢንተርናሽናልም እንደ ዜጎችም እየጮክን ያለ ነው። ይህንን ነው ለማሳየት ነው። መንግስት ዋናው ኃላፊነቱ የዜጎችን መብት ጠብቆ ሀገር ማስተዳደር ነው። ከዛ ውጪ ምንም አቅጣጫ ሊያሰምር አይችልም። እናም መማርም ያለብንም ከዚህ በፊትም እዚህ ደረጃ ያደረሰንም ለረጅም ዓመታት የነበረው የጭቆና የዜጎች መብት መገፈፍ ሁኔታ ነው እና እዛ ሁኔታ ውስጥ ያለን ነው ብዬ የማስበው። በእውነቱ ከሆነ ዊር በጣም በጣም አስፈታኝ ሁኔታ ውስጥ ያለ ነው። ያንን የሚያስተካክል አቅጣጫ ከአሁኑ መወሰድ መጀመር አለበት። አለበለዚያ ወደ ነበርንበት ቦታ ልንመለስ እንችላለን ብዬ ነው የማስበው።
የህዝብ ተወካዮች ምክር ቤት ከቀረቡለት 88 እጩዎች ውስጥ ዶክተር ዳንኤል በቀለ ባላቸው የትምህርት ዝግጅትና የስራ ልምድ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው እንዲሾሙ ማጽደቁ ታውቋል። ዶክተር ዳንኤል በቀለ ከዛሬ ጀምሮ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር በመሆን ሲያገለግሉ የቆዩትን ዶክተር አዲሱ ገብረ እግዚአብሔርን ተክተዋቸዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ዛሬ እንግዲህ በመግቢያው እንዳስተዋወቅኩት ባልደረባይ ሀብታሙ ስዩም ወደ አትላንታ በመሆኑ ብቻዬን ነው ፕሮግራሙን እየመራው የሚገኘው። ተከታዩ ዘገባችን ወደ አትላንታ ነው የሚወስደን። ዘጋቢያችን አዲሱ አበበም በአትላንታ ይገኛል። በሰሜን አሜሪካ የኢትዮጵያውያንና የስፖርት ባህል ፌዴሬሽን ስራ አስኪያጅን አነጋግሯል።
አቶ አዲይ ኑሩልኝ፣ የሰሜን አሜሪካ ኢትዮጵያውያን የስፖርትና የባህል ፌዴሬሽን ፕሬዚዳንት፣ በቅድሚያ እንኳን ለ36ኛው ዓመት በዓል አደረሰህ። የዘንድሮውን በዓል የዘንድሮውን ዝግጅት እንዴት ታየዋለህ? ገና ግማሽ መንገድ ነው የተሄደው። እርግጥ
አቶ አዲሱ ጋር መላው የቪኦኤ አድማጮች እንኳን አብሮ አደረሰን ለ36ኛው ዓመት። አመሰግናለሁ ወደ ስቱዲዮ ስለተጋበዝኩኝ። የዚህ ዓመት ዝግጅት በጣም ደስ በሚል ሁኔታ ነበር የተከፈተው። በአንጋፋነታችን በብዙ ሰዎች ተከበን 32ቱም ቲሙ በደንብ ተደራጅተው መጥተው በደመቀ ሁኔታ አሳልፈናል። ከመንግስትም ከዚህ ከከተማው ተወካዮችም የክብር እንግዶች የጠራ ናቸው ተገኝተው ደመቅ ብሎ ነው የተከፈተው። በዛው ደግሞ እንዳየኸው በአትላንታ ዙሪያ ያለ የአንደኛ ደረጃ ተማሪዎች ማርቺንግ ባንድ ለወራት ሲያጠኑ የነበረውን የቴዲ አፍሮ ሙዚቃ እያሰሙ ነው የተከፈተ የነበረው። እንደዚሁም ደግሞ በተጨማሪ ከዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አምባሳደር ፍጹም አረጋ ባሉበት ተከፈተ። እሳቸውም ንግግር አድርገው ነበር። በዚህ መልኩ ነው የመክፈቻ ስነ ስርዓት የተደረገው። በጣም ደስ ይል ነበር። የአምባሳደሩ ጉዳይ ብታነሳ በፌዴሬሽኑ የ36 ዓመት ታሪክ አንድ በአሜሪካ ተቀማጭ የሆነ የኢትዮጵያ አምባሳደር በበዓሉ ላይ ሲገኝ የመጀመሪያ ነው እና በእውነቱ በጣም ትልቅ ድምቀት ሰጥቷል ብዬ አስባለሁ። መጀመሪያ እንደውም በኢንፎርሜሽን ደረጃ የሰማነው ጠቅላይ ሚኒስትር አብይ ይመጣሉ ነበረ። ከዛ እሳቸው ሳይሆን ቀርቶ ምክትል ጠቅላይ ሚኒስትሩም ታጭሎ ነበረ። እሳቸውም በተለያየ ምክንያት ወደ ሀገር ቤት መመለስ ነበረባቸው። አሜሪካ መጥተው በማግስቱ ተመለሱ ይባላል እና አምባሳደር ፍጹም ላይ ነገሩ የቆመው በዚህ ይመስለኛል። እና እውነት ነው አሁን ይሄ እስካሁን ያልኩት ሂደት
አቶ አዲሱ ትክክል ነው? ይሄ ዘረዘርካቸው ነጥቦች በሙሉ ትክክል ናቸው። እኛም ስንዘጋጅ የነበረው ከአቶ ደመቀ መኮንን በተጨማሪ እንደዚሁ 3 ወይም 4 የሚሆኑ ከሌላው ክፍለ ሀገር ተወክለው የመጡ ሰዎች ጋር እንደሚጎበኙን እና የቅዳሜው ስብሰባችንም ላይ እንደሚገኙ የመክፈቻ ንግግር ለማድረግም እንደተዘጋጁ ይሄ ሁሉ ትክክል ነው። የመክፈቻው ቀን በነበረበት እሁድ ጠዋት እዚህ አንድ የአፍሪካን አሜሪካን ቸርች ዳውንታውን ያለ እዛ ሄደን በማርቲን ሉተር ኪንግ ሴንተር ከአምባሳደር ፍጹም አረጋ ጋር በኢኤስኤፍኤንኤ እና በኢትዮጵያ ስም የአበባ ማስቀመጥ መስራት አድርገን ነበር እና ልክ ነው ያልካቸው ነጥቦች በሙሉ በዛ ነበር ስንዘጋጅ የነበረው። በአጋጣሚ ግን በደረሰው ችግር የምንጠብቃቸው የነበሩ ከፍተኛ የመንግስት ባለስልጣናት ሊገኙ አልቻሉ እና ደብዳቤ ጽፈው አለመገኘታቸውን ገልጸውልን በዚህ ነው የመክፈቻውን ስነስርዓት በአምባሳደር ፍጹም አረጋ ብቻ ያደረግነው።
ቀደም ሲል እንደገለጽክልኝ እኔም ሰምቻለሁ ከአምባሳደሩ የተወሰኑ የፌዴሬሽኑ የቦርድ አባላት ማርቲን ሉተር ኪንግ መታሰቢያ ሀውልት አበባ ማስቀመጣቸውን። ይህ አይነቱ ነገር ግን አቶ አብይ በፌዴሬሽኑ ቦርድ የጸደቀ ሀሳብ ነው ወይንስ የተወሰኑ የቦርድ አባላት ናቸው? አንዳንድ ነገር ስለምሰማ ነው ይህን ጥያቄ የማነሳልህ። እና የማ ውሳኔ ነው ይሄ? ኤስኤፍኤንኤስ ደግሞ ከማርቲን ሉተር ኪንግ አበባ ማስቀመጥ ጋራ እንዴት ነው ያገናኛችሁት?
ይሄ ውሳኔ የተደረገው አንደኛ እንግዲህ በየከተማዎቹ በምንሄድበት ጊዜ በከተማ ውስጥ ካሉ የኢትዮጵያ ኮሚኒቲ እና የኢትዮጵያ የሃይማኖት ወይም ሌሎች ተቋማት ጋር በመተባበር ነው ዝግጅቱን የምናደርገው። በዚህ አመት በአትላንታ የተዋቀረው የአዘጋጅ ኮሚቴ አባላት ይህንን ሀሳብ አምጥተው ለእኛ ለስራ አስኪያጅ ኮሚቴ አባላቶቹ ነገሩን። እኛም ሁኔታው ጥሩ ስለሆነ እና ከዚህ በፊትም በሌሎች ከተሞች የአበባ ማስቀመጥ ስነስርዓት ባይሆንም ሌሎች እንደዚህ በማዘጋጃ ቤት እና በአንዳንድ በከተማ ኦፊሶች እየሄድን የምናደርጋቸው ትውውቆች ስለነበሩ ይህንንም እንደ ጥሩ አጋጣሚ ተቀብለነው ቦታው ለእንደዚህ አይነት ስነስርዓት የሚደረገው ወይ ለአምባሳደሮች ለፕሬዚደንቶች እነዚሁም ከፍተኛ የመንግስት ተወካዮች ካልሆኑ በስተቀር እንደማይደረግ ነግረውን፣ ግን አምባሳደሩ ስላሉ እና ዝግጅቱም እዚህ ከተማ ውስጥ ስለሚደረግ የሴንተሩ ኃላፊዎች የዛ የማዕከሉ የማርቲን ሉተር ኪንግ ማዕከል ኃላፊዎች ተስማምተውበት ለእናንተ በአበባ ስን ማስቀመጥ ስነስርዓቱን እንፈቅድላቸዋለን ብለው የሰው ቁጥር አስመዝግበው ስማችንን በቅድሚያ ሰጥተን ከከተማውም ከቦርድ አባላትም የተውጣጡ ወደ 25 የሚጠጉ ሰዎች ብቻ ማስተናገድ እንደሚችሉ ተቆጥሮ ይህንን ሁሉ ኦሪንቴሽን ከተሰጠን ማስተካከያ የምንራርማቸው ይህ ደግሞ የምንከተላቸው ህጎች በደንብ በሚገባ ተገልጾልን ነው ወደዛ ሄድ ነው። ዋናው ለመመለስ ይሄ ነገር የተዋቀረው በአዘጋጅ ኮሚቴ አባላቶች እና በስራ አስኪያጅ ኮሚቴ አባላቶች መካከል በተደረገ ስምምነት
ሰዎቹ የተመረጡት በዛ ስምምነት መሰረት ነው የምትለኝ?
ትክክል ነው አቶ አዲሱ።
አዲሱና እንግዳው ያደረጉት ውይይት አልተቋጨም። ከምሽቱ 3 ሰዓት በሚኖረን ክፍለ ጊዜ ይዘን እንመጣለን። በተጨማሪም ቀደም ሲል እንዳስተዋወቅ ነው ሰሞኑን በአትላንታ የሚደረገውን የኢትዮጵያውያንን ኳስ የተመለከተ ዘገባ ይኖረናል። ለዛሬ ግን የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ ላይ አድርሱን። ፕሮግራሙን ያቀናበረልን ሞክቤል ያቤሮ ነው። አብሬያችሁ ያመሸሁት ደግሞ ጽዮን ግርማ ነበርኩ። ደናደሩ መልካም ምሽት። በነገው ጉዞ እንገናኝ።
ከአቶ ነቪዮዬ ሰገንታ ፋኖሮሞት